The Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ሰላም ጤና ይስጥልን። እንደምናመሻችሁ አድማጮች፣ የማክሰኞ ሐምሌ 7 2007 ዓ ም መሰናዶቻችንን ይዘንላችሁ ቀርበናል። አስተናጋጆቻችሁ ቆንጂት ታዬና
ሄኖክ ሰማእግዜር ነን። በምሽቱ ዝግጅት ከኢራን ጋር ዛሬ የተደረሰውን የኒውክሌር ስምምነት በአድናቆት እንደሚመለከቱት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ገለጹ።
ዩናይትድ ስቴትስ together with our international partners has achieved something that decades of animosity has not.
ዩናይትድ ስቴትስና ዓለም አቀፍ አጋሮቿ የአስሮች ዓመታት የደመኛነት ግንኙነት ሊያስገኛል ቻለውን ስኬት ጨብጠዋል።
የፕሬዝደንት ባራክ ኦባማን አስተያየት ነበር ያደመጥነው። ኤችአይቪ እና ኤድስ ጋር በተያያዙ በሽታዎች ምክንያት የሚከሰተውን ህልፈት ለመቀነስ በሚሌኒየም የልማት ግቦች ሰፍሮ የነበረው እቅድ ግቡን እንደመታ የተባበሩት መንግስታት ድርጅት አዲስ ዘገባ አስታውቋል።
በሁለተኛው አጋማሽ ዝግጅታችን ንግድና ምጣኔ ሀብት በኢትዮጵያ የ2008 ዓ ም የ223 ቢሊዮን ብር በጀት ዙሪያ ዘገባ አካቷል።
ባለፈው ሳምንት የጀመርነው በፕሬዚደንት ባራክ ኦባማ የአፍሪካ ጉዞ ላይ ከአድማጮች ለተሰበሰቡ ጥያቄዎች የተሰጠውን ምላሽ እናቀርባለን።
ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዘን አሁን የምሽቱን ዜናዎች እናሰማል።
በደቡብ ምዕራብ ሶማሊያ ባኮል ክልል በአልሸባብ አማጽያንና በኢትዮጵያ ወታደሮች መካከል ግጭት መካሄዱ ተዘግቧል። ግጭቱ የተቀሰቀሰው የአልሸባብ አማጽያን በኢትዮጵያ ኮንቮይ ላይ ጥቃት ካካሄዱ በኋላ እንደሆነም ተነግሯል። አዲሱ አበበ ዝርዝሩን ይዟል።
አድማጮቼ ቴክኒክ እክል ገጥሞናል። በዋናው ዜና እንቀጥላለን። በርካታ ዓመታት ከዘለቀ የዲፕሎማሲያዊ ጥረት በኋላ ሁለት ዓመታት ከጠየቀ ከፍተኛ ድርድር አስከትሎ ኢራንና ስድስቱ የዓለም ሀያላን ሀገሮች ዛሬ ቪየና ላይ ቴህራንን የኒውክሌር ጦር መሳሪያ ባለቤት ከመሆን ለማገድ የታለመና በአጸፋውም ኢራን የተጣለባትን እቀባ የሚያነሳ ስምምነት አጸደቀ። በስምምነቱ መሰረት ኢራን የኒውክሌር ቦምብ ለመስራት የሚያስችላትን የአቶሚክ ቅመማ ፕሮግራሟን ስታቋርጥ በምላሹ በተባበሩት መንግስታት ድርጅትና በተናጠል ሀገሮች የጣሉባትን የምጣኔ ሀብቷን ያንኮታኮተውን ከዓለም የነጠሏትን ማዕቀቦች ይነሱላታል ተብሏል። ቴህራን በተጨማሪም የኒውክሌር ቅመማ ጣቢያዎቿን ለጥብቅ ፍተሻ ክፍት ታደርጋለች። ተጨማሪ ዜና ቆየት ብለን እናቀርባለን።
አሁን ወደ የመጀመሪያው ዜናችን እንመለሳለን። በደቡብ ምዕራብ ሶማሊያ ባኮል ክልል በአልሸባብ አማጽያንና በኢትዮጵያ ወታደሮች መካከል የተካሄደውን ግጭት የተመለከተው ነው። ግጭቱ የተቀሰቀሰው የአልሸባብ አማጽያን በኢትዮጵያ ኮንቮይ ላይ ጥቃት ካካሄዱ በኋላ ነው። አዲሱ አበበ።
በአልሸባብ አማጽያንና በኢትዮጵያ ወታደሮች መካከል በደቡብ ምዕራብ ሶማሊያ ባኮል ክልል ከትናንት ማታ ጀምሮ ከፍተኛ ተኩስ መካሄዱን ግጭቱ ዛሬ ድረስም መቀጠሉን ባለሥልጣናትና የዓይን ምስክሮች አስታውቀዋል። አንድ የአካባቢው ባለሥልጣን እንዳስታወቁት ከሆነ ውጊያው የተካሄደው የአልሻባብ አማጽያን በዋጂድና በቡሩንድሁንዴ መካከል ይጓዝ በነበረ የኢትዮጵያ ኮንቮይ ላይ ጥቃት ካካሄዱ በኋላ ነው። የክልሉ ከተማ የሆነችው የሁዱር ወረዳ ምክትል ኮሚሽነር አዳም አብዲ አባይሬ ለቪኦኤ ሶማልኛ አገልግሎት ሲናገሩ በግጭቱ ሰባት የአልሻባብ ወታደሮች መገደላቸውን ገልጠዋል።
ወደ ዋጂድ ያመራ በነበረው የኢትዮጵያ ቅፍለት ላይ ጥቃት አካሄዱ። ደግነቱ ወታደሮቹ መልሰው በማጥቃት ብዛት ያላቸውን መግደል ችለዋል።
በአካባቢው የመገናኛ ችግር ስላለ ዝርዝር ለመስጠት እንደማይቻል እኒው ኮሚሽነር ተናግረዋል።
ቦታው እያደፈጡ ጥቃት የሚያካሂዱበት ስፍራ ነው። አልሻባብ በዚያ አካባቢ እንዳለም ለወታደሮቹ ተነግሯቸዋል። እና ፍጥጫ እንደተጀመረ ብዙ ሰው እንደሞተባቸው ተነገረን።
ከግጭቱ አስቀድሞ በኮንቮይ ላይ ያነጣጠረ የተቀበረ ፈንጂ ጥቃት ማድረሱን አንዳንድ አፍቃሪ አልሻባብ የሆኑ ድረገጾች ይፋ አድርገዋል። ይሁንና በኢትዮጵያ ወታደሮች በኩል የማውቾች ቁጥር በውል አልታወቀም። ደቡብ ምዕራብ ሶማሊያ ውስጥ በሚገኘው የአልሻባብ ጠንካራ ምሽግ ላይ ጥቃት ለመክፈት በማቀድ ብዙ ሺህ የኢትዮጵያ ወታደሮች ባለፈው ሳምንት ወደዚያ መዝመታቸው አይዘነጋም። ይህ የአሁኑ ጥቃት የተካሄደውም ያን ተከትሎ መሆኑ ተገልጧል።
በርካታ ዓመታት ከዘለቀ የዲፕሎማሲያዊ ጥረት፣ ሁለት ዓመታት ከጠየቀ ከፍተኛ ድርድር በኋላ ኢራንና ስድስቱ የዓለም ሀያላን ሀገሮች ዛሬ በቪየና ላይ ቴህራንን የኒውክሌር ጦር መሳሪያ ባለቤት ከመሆን ለመታደግ ያለመና በአጸፋው ደግሞ ኢራን የተጣለባትን ማዕቀብ የሚያነሳ ስምምነት አጽድቀዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ስምምነቱን ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን በመከላከል ዓለምን በተሻለ ደህንነቷ እንዲጠበቅ የሚያደርግ ነው ሲሉ አሞግሰዋል። የአሜሪካ ድምጿ ሄደር መርዶክ ተከታዩን አጭር ዘገባ ከቪየና ድርሳናለች። አሉላ ከበደ ያቀርበዋል።
የኢራን፣ የዩናይትድ ስቴትስ፣ የቻይና፣ የሩሲያ፣ የጀርመን፣ የፈረንሳይ፣ የብሪታንያና የአውሮፓ ህብረት ከፍተኛ ዲፕሎማቶች በጋራ ነው በዛሬው ዕለት የዓመታቱ ድርድር በመጨረሻው በስምምነት መቋጨቱን ያበሰሩት። ባለሥልጣናቱ ሁሉም ወገኖች ሲሹት የነበረ መልካም ስምምነት ብለውታል።
Our quarrel has never been with the Iranian people. And we realize how deeply the nuclear relationship
ጠባችን ቀድሞውንም ከኢራን ህዝብ ጋር አልነበረም። ከኢራን የኑክሌር ቅመማ ፕሮግራም ጋር ተያይዞ በተጣሉት ማዕቀቦች ሳቢያ የኢራናውያን ሕይወት የደረሰበትን ችግር በጥልቅ እንረዳለን። ዛሬ የተደረሰው ስምምነት ምስጋና ይግባውና ያ ሁኔታ መለወጥ መሻሻል ይጀምራል። ኢራን ለተቀበለችውና በኑክሌር ፕሮግራሟ ዙሪያ ለምታደርጋቸው አይነተኛ ለውጦች ምላሽ።
ኬሪ አክለውም ስምምነቱ ባይኖር ኢራን 10 የኒውክሌር ቦምቦችን ለመስራት የሚያስችሉ ቅመሞችን ለማዘጋጀት ጥቂት ወራት ብቻ ነበር የሚቀሯት። በአንጻሩ በአሁኑ ስምምነት ሳቢያ ግን አሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር፣ ኢራን አንድ የኒውክሌር ቦምብ ለመስራት የሚያስችል እድል ከማግኘቷ በፊት 10 ዓመታት ያልፋሉ። ኢራን በበኩሏ የኒውክሌር ፕሮግራሟ ቀድሞውንም ሁሌም ለሰላማዊ አገልግሎት ብቻ ነበር የሚለው ትላለች። ፍሬድሪካ ሞግሄርኒ የአውሮፓ ህብረት የውጭ ጉዳዮችና የጸጥታ ጉዳዮች ፖሊሲ ከፍተኛ ተጠሪ ናቸው።
ኢራን reaffirms that under no circumstances will Iran ever see
ኢራን በየትኛውም ሁኔታ በምንም አይነት መንገድ የኒውክሌር መሳሪያ ባለቤት ለመሆን እንደማትሞክርና ከእጇ እንደማታስገባ አረጋግጣለች።
ይሁን እንጂ የዓለም መሪዎች በመካከለኛው ምስራቅ ያለው ውጥረት ይባባስ ይሆናል የሚል ስጋት አላቸው። በኢራንና ሳውዲ አረቢያና እስራኤልን በመሳሰሉ አገሮች ያለው ያለመተማመን ኑሮ ኢራን የኒውክሌር ጦር መሳሪያ ትሰራለች የሚለው ስጋት ወደ ወታደራዊ ፍጥጫ እንዳያመራ ያሳስባቸዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ግን ያ የጦርነት ስጋት ያለው ይህን መሰሉ ስምምነት በሌለበት ዓለም ነው ባይ ናቸው።
ይህ በዚህ እንዳለ የዩናይትድ ስቴትስ ምክር ቤት ከኢራን ጋር የተደረሰው ስምምነት ላይ በአብዛኛው በፓርቲ ወገናዊነት የተሰመረ ምላሽ እየሰጠበት ነው። ዲሞክራት አባላቱ ጥንቃቄ ያልተለየው ተስፋን የያዘ አስተያየት እየሰጡ ሲሆን፣ ሪፑብሊካኖች በበኩላቸው ዩናይትድ ስቴትስ ውሉ ዳር እንዲደርስ ብላ ከመጠን ያለፈ እሽታ ውስጥ ሳትገባ አልቀረችም የሚሉ ጥያቄዎችን እያነሱ ናቸው። የመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ሊቀመንበሩ የቴኔሲው ሪፐብሊካን ሴኔተር ባብ ክሮከር ውሉ ኢራንን የኒውክሌር መሳሪያ ባለቤት እንዳትሆን የመከላከል ግቡን ማሳካቱን አጥብቄ እጠራጠራለሁ ብለዋል። አያይዘውም ኮንግረስ ውሉን መርምሮ ሲያበቃ ከአስርት ዓመታት በላይ በወሰደ ብርቱ ጥረት ስራ ላይ የዋለውን ማዕቀብ ለማንሳት በቂ ይሆን እንደሆነ ይወስናል ብለዋል። ሴኔተሩ የኢራን የኒውክሌር ስምምነት ምርመራ ድንጋጌ የተባለውንና ውሉን የማጽደቅም ሆነ የመጣል የመጨረሻ ስልጣን ለምክር ቤቱ የሰጠውን ሕግ ያቀረቡት ናቸው። በተወካዮች ምክር ቤት የዲሞክራቶች መሪዋ ናንሲ ፐሎሲ በበኩላቸው ፕሬዚደንት ኦባማና የውጭ ጉዳይ ሚኒስትር ጆን ኬሪ ከኢራን ጋር በተደረገው ድርድር የሰጡትን አመራር አድንቀው ተናግረዋል። የተወካዮች ምክር ቤቱ አፈ ጉባኤ ጃን ቤነር ደግሞ የኦባማ አስተዳደር ኢራን ዩሬኒየም ማንጠር እንድትከለከልና የኒውክሌር መርሃ ግብር ጣቢያዎቿ በሙሉ እንዲፈርሱ ማድረግን የመሳሰሉትን ከጅምሩ ይዞ የነበረውን አቋሞች ቀልብሷል ሲሉ የሰላ ሂስ ነው የሰነዘሩት። ስምምነቱን አስመልክቶ በዩናይትድ ስቴትስ ምክር ቤት የምስክሮች ቃል የሚደመጥበት ጉባኤ ይካሄዳል።
የኢራን ኒውክሌር ስምምነት ዙሪያ የዓለም መንግስታትና ድርጅቶች ምላሽ እየሰጡ ነው። ኢራን የኒውክሌር ቦምብ ባለቤትነት እንደማትበቃ በእርግጠኝነት ለመከላከል የታለመው ታሪካዊ ውል እስራኤል ስታወግዘው፣ የተባበሩት መንግስታት ድርጅትና የቴህራን አጎራባቾች አድናቆት ሰጥተውታል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ስምምነቱን የሚያስደነግጥ ታሪካዊ ስህተት ብለውታል። ነታንያሁ ሀገራቸው በዓለም አቀፉ ውል ታሳሪ እንዳልሆነች ገልጸው እስራኤል ራሷን ከጥቃት ለመከላከል መብቷ የተጠበቀ ነው ሲሉ ኢየሩሳሌም ውስጥ ተናግረዋል። ኢራን በእስራኤል እንድትጠፋ መፈለጓን በመቀጠሏ ውሉ አያስረንም ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በበኩላቸው ዛሬ ባወጡት መግለጫ ተደራዳሪዎቹን ውሉን ዳር በማድረሳቸው አሞግሰዋል። በሩሲያ ደግሞ ፕሬዚዳንት ቭላዲሚር ፑቲን ውሉ በመፈረሙ ዓለም ተንፈስ ትላለች ካሉ በኋላ ተደራዳሪዎቹ ሀገሮች ለመረጋጋትና ለትብብር ሲሉ ከባድ አማራጮችን መውሰድ የተገደዱበት ነው ብለዋል። የአውሮፓ ህብረት ለዓለም አዲስ የተስፋ ምዕራፍ የሚከፍት ብሎታል። የተባበሩት አረብ ኤምሬቶች መሪ ሼክ ካሊፋ ቢን ዛይድ አል ናያን ለኢራን ፕሬዚዳንት ሐሰን ሩሃኒ እንኳን ደስ ያለው መልእክት መላካቸው ተዘግቧል። የኢራቅ የፓኪስታንና የአፍጋኒስታን መንግስታትም ውሉ በመፈረሙ ደስታቸውን እየገለጹ ነው። በሶሪያ ደግሞ መንግስታቸው ከቴህራን የወታደራዊና የገንዘብ እርዳታ የሚያገኙት ፕሬዚዳንት ባሻር አልአሳድ ውሉን አድንቀውታል።
በመጨረሻም የዕዳ ብዛት የተጫጫናት ግሪክና የአውሮፓ ጎረቤቶቿ ለሶስተኛ ጊዜ ከመንኮታኮት የሚያድናትን እርዳታ ሊያደርጉላት በተስማሙ በጥቂት ሰዓታት ውስጥ የዓለም የአክሲዮን ገበያ ዋጋ ጠንከር ብሎ ውሏል። ትናንት የዩናይትድ ስቴትስ የአክሲዮን ዋጋ በአንድ ከመቶ በላይ ሲጨምር፣ በአውሮፓና በእስያ ገበያዎችም ተመሳሳይ መነቃቃት ታይቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22ና በ25 ሜትር ባንዶች የሚያስተላልፈውን የማክሰኞ ምሽት ዝግጅታችንን ነው። አስተናጋጆቻችሁ ሄኖክ ሰማእግዜርና
ቆንጂት ታዬ ነን። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጭሩ እናስተዋውቃችሁ።
በዛሬው ዕለት የዓለም አቀፍ ተደራዳሪዎች ከኢራን ጋር የኒውክሌር ስምምነት ላይ ደርሰዋል። ዝርዝር ዘገባና ማብራሪያ ይዘናል።
በአዲስ አበባ በመካሄድ ላይ ካለው የገንዘብ ለልማት ጉባኤ አንድ በጎ ዜና ተሰምቷል። ኤች አይ ቪ ኤድስን በተመለከተ ዝርዝሩን እናቀርባለን።
በሁለተኛው አጋማሽ ንግድና ምጣኔ ሀብት ዝግጅት በኢትዮጵያ የ2008 ዓ ም የ223 ቢሊዮን ብር በጀት ዙሪያ ዘገባ አካቷል።
ባለፈው ሳምንት የጀመርነው በፕሬዚደንት ባራክ ኦባማ የአፍሪካ ጉዞ ላይ ከአድማጮች ለተሰበሰቡ ጥያቄዎች ምላሽ የተሰጠበትን ዝግጅትም እናቀርባለን። አሁን የምሽቱ አብይ ርዕስ
ከኢራን ጋር ዛሬ የተደረሰውን የኒውክሌር ስምምነት በአድናቆት እንደሚመለከቱት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አስታውቀዋል። ስምምነቱ ቴህራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን በማድረግ ዓለማችንን የተሻለ ደህንነት ያለባት ያደርጋታል ብለዋል ፕሬዚዳንቱ። ከዋይት ሀውስ የደረሰንን የአሩ ፓንዴ ዘገባ ሰለሞን አባተ ያቀርበዋል።
በኢራን የኒውክሌር መርሃ ግብር ላይ ስምምነት መፈረሙን ዛሬ ማለዳ ዋሽንግተን ዲሲ ላይ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ያውጁ ዘንድ የዓመታት ብርቱ ማዕቀቦች ኢራንን ጨምድደው እንዲይዙ ማድረግ አስፈልጓል። ኢራን ለድርድር እንድትቀመጥ ማድረግ አስፈልጓል። ቋጠር ፈታ ጠንከር ላላ እያሉ አንዳንዴም እንዳይቋረጡ እያሰጉ ለወራት የዘለቁ ድርድሮችን ማድረግ አስፈልጓል።
ዩናይትድ ስቴትስ ቱጌዘር ዊዝ አወር ኢንተርናሽናል ፓርትነርስ ሃዝ አቺቭድ ሳምቲንግ ዛት ዴኬድስ ኦፍ አኒሞሲቲ ሃዝ ኖት።
ዩናይትድ ስቴትስና ዓለም አቀፍ አጋሮቿ የአስሮች ዓመታት የደመኛነት ግንኙነት ሊያስገኝ ያልቻለውን ስኬት ጨብጠዋል። ይህም ኢራንን የኒውክሌር ጦር መሳሪያ ባለቤት እንዳትሆን የሚያደርጋት
አጠቃላይና ለረጅም ጊዜ የሚዘልቅ ውል ነው።
ፕሬዚደንቱ በዚሁ ከዋይት ሃውስ ባስተላለፉት መልእክት ኒውክሌር የጦር መሳሪያዎች እንዳይስፋፉ እንዲሁም የመካከለኛው ምስራቅና የዓለምም ደህንነት በተሻለ ሁኔታ እንዲጠበቅ ለማድረግ የአሜሪካ ዲፕሎማሲ ለውጥ በማምጣት እያሳየ ያለውን አርአያነት እያደነቁ ተናግረዋል። በስምምነቱ መሠረት ኢራን መፈጸም የሚጠበቅባትን ፕሬዚደንቱ ዘርዝረዋል። ቦምብ ለመስራት የሚያስችሉትን እጅግ የበለጸገ ዩራኒየምና የፕሉቶኒየም ንጥረ ነገሮችን ምርት ማቆም፣ አሁን ከተተከሉት የኒውክሌር ግብዓት ንጥረ ነገር ማብላያዎች 2/3 መነቃቀል፣ ኢራን እስካሁን ካከማቸችው ዩራኒየም 98% ማስወገድ አለባት።
This deal meets every single one of the bottom lines that we established when we achieved a framework earlier this
year. ይህ ከጥቂት ወራት በፊት ነድፈኑ በነበረ ማዕቀፍ ውስጥ የተፈረውን እያንዳንዱን ነጥብ የሚያሟላ ነው። ወደ ኒኩሌር የጦር መሳሪያ ምርት ሊወስድ የሚችለው እያንዳንዱ መንገድ ተዘግቷል። ያንን ዓላማ የሚከታተልና የሚያጣራ ግልጽ አሰራርም ተበጅቷል።
ይህ ስምምነት የተመሰረተው በመተማመን ላይ ሳይሆን በማጣራትና በማረጋገጥ ላይ እንደሆነ የተናገሩት ፕሬዚደንት ኦባማ የመንግስታቱ ድርጅት ፈታሾች የኢራንን የኒኩሌር ተቋማት 24 ሰዓታት እንደሚከታተሉና እንደሚያዩ አስታውቀዋል። በለውጡ ኢራን ቁልፍ ናቸው የሚባሉ እርምጃዎችን መውሰዷ ሲረጋገጥ ተጥለውባት የቆዩ ማዕቀቦች ይነሱላታል። ኢራን ውሉን ጥሳ ብትገኝ ማዕቀቦቹ ወዲያውኑ ወደ ኃይል እንደሚገቡ ማስገንዝበዋል። ፕሬዚደንቱ የተወካዮች ምክር ቤቱ ስምምነቱን ለመፈተሽ የ60 ቀናት ዕድሜ አለው። ፕሬዚደንቱም ምክር ቤቱ ውሉን አብጠርጥሮ የማየትና በይዘቱ ላይ የመከራከሩን ነገር በደስታ እንደሚያዩት አመልክተዋል። ይሁን እንጂ አሉ ኦባማ፣ ይህንን ውል ሊያስተጓጉል የሚችል አንዳች ሕግ ለማውጣት ብትሞክሩ በፕሬዚደንታዊው ሥልጣኔ የምታወጡትን ረቂቅ ውድቅ አደርገዋለሁ ሲሉ አስጠንቅቀዋል እንደራሴዎቻቸውን። በዚህ እጅግ አደገኛ በሆነ የዓለም ክፍል ውስጥ የኒኩሌር እሽቅድምድም ስጋትን በማርገብ በኢራን የኒኩሌር መርሃ ግብር ላይ ዘላቂነት ያላቸውን ማነቆዎች ያስቀመጠን ውል ለማደናቀፍ መሞከር የኃላፊነት ስሜት ማጣት ነው ብለዋል ፕሬዚደንቱ።
Put simply, no deal means a greater chance of more war in the Middle East.
ባጭሩ አለመስማማት ማለት መካከለኛው ምስራቅ ውስጥ ጦርነት እንዲስፋፋ የበለጠ እድል መክፈት ማለት ነው። ከሁሉ በላይ ደግሞ ይህ ችግር በሰላም ይፈታ እንደሆን ከመሞከር የምናጣው አንዳች ነገር የለም።
በርግጥ አሉ ፕሬዚደንቱ፣ ይህ የኒኩሌር ውል ዩናይትድ ስቴትስ ከኢራን ጋር ላሏት ሌሎች ልዩነቶች ሁሉ መፍትሄ አይሰጥም። ኢራን ለሽብር ፈጠራ የምትሰጠው ድጋፍ፣ አካባቢውን ለማተራመስ የእጅ አዙር ወኪሎቿን መጠቀሟ፣ ሰብአዊ መብቶቿን መርገጧ ወዘተረፈ ይዘረዘራሉ። ፕሬዚደንቱ አክለው እንዲህ አሉ፣ ይህ ታሪካዊ ውል በአዲስ አቅጣጫ መንቀሳቀስ እንድንችል እድል ይከፍታል።
በዚህ በተፈረመው ውል ዙሪያ የባለሙያ ትንታኔ እንደደረሰን እናቀርባለን። ወደ ቀጣዩ ዘገባ ስናልፍ ኤችአይቪና ኤድስን ከእነዚህ በሽታዎች ጋር በተያያዙ ምክንያት የሚከሰተውን ህልፈት ለመቀነስ በሚሌኒየሙ የልማት ግቦች ሰፍሮ የነበረው እቅድ ግቡን እንደመታ የተባበሩት መንግስታት ድርጅት ባወጣው አዲስ ዘገባ አስታውቋል። የአሜሪካ ድምጿ ማርት ፋንደር ቮልፍ ከአዲስ አበባ የላከችው ዘገባ አለ። አዳነች ፍሳሀይት አቀርበዋል።
የተባበሩት መንግስታት ድርጅት አሃዝ ባመለከተው መሰረት ከ2000 ዓ.ም ወዲህ በ15 ዓመታት ውስጥ ማለት ነው አዲስ በኤችአይቪ የሚያዙ ሰዎች ቁጥር በ35% ቀንሷል። ከኤድስ ጋር በተያያዙ በሽታዎች የሚሞቱት ሰዎች ብዛትም በ41% ወርዷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን መልካሙን ዜና ትላንት ለጋዜጠኞች ይፋ ያደረጉት አዲስ አበባ ላይ ነው።
Today 15 million people on life-saving HIV treatment.
ዛሬ 15 ሚሊዮን የሚሆኑ ሰዎች በነፍስ አድን የኤችአይቪ ህክምና ላይ ይገኛሉ። በማንኛውም አይነት ሁኔታ የህክምናውን መጠን ከፍ ማድረግ እንደሚቻል በማያጠራጥር ሁኔታ አረጋግጠናል። 15 ሚሊዮን የሚሆኑ ሰዎች በኤችአይቪ ህክምና ላይ መሆን ማለት ደግሞ በቢሊዮኖች የሚቆጠሩ ቤተሰቦች በበሽታው ከመያዝ ይተርፋሉ፣ በቢሊዮኖች ዶላር የሚቆጠር ገንዘብ ከመውጣትም ይድናል። ከኤድስ ነጻ ወደ ሆነ ትውልድም እያመራል ነው ማለት ነው።
ኤድስን በሚመለከት በከፍተኛ ደረጃ የተጎዱት ከሰሃራ በመለስ ያሉት የአፍሪካ ሀገሮች ናቸው። ሆኖም መሻሻል ታይቷል። ኢትዮጵያ፣ ናሚቢያና ሴኔጋል በኤችአይቪ የሚያዙ አዲስ በሽተኞችን በመቀነስ ረገድ ጎልቶ የሚታይ ውጤት ያሳዩት ሀገሮች ተምሳሌቶች ናቸው። የተባበሩት መንግስታት ድርጅት ዘገባ እንደሚለው የኤድስ ሕክምና ተደራሽነት የማግኘቱ ጉዳይ በዓለም ደረጃ 7.8 ሚሊዮን የሚሆኑ ሰዎችን ከህልፈት አድኗል። ሕክምና ማግኘቱ በተጨማሪም 1.4 ሚሊዮን የሚሆኑ ልጆች ከእናቶቻቸው ኤችአይቪ ከመውረስ እንዲድኑ አስችሏል። ከ6ና ከ8 ወራት በኋላ ደግሞ የኤችአይቪ በሽተኞች መድኃኒቶቹን በየቀኑ መውሰዱን ለማቆም እንደሚችሉ የተባበሩት መንግስታት ድርጅት የኤድስ ክፍል ዋና ስራ አስፈጻሚ ሚሼል ስድቤ ተናግረዋል።
Soon we know that we will have one injection for every 4 months or 6 months.
በቅርቡ በየ4ቱና በየ6 ወራት አንድ መርፌ ብቻ መወጋት የሚቻልበት ጊዜ እንደሚመጣ እናውቃለን። በድህነት ለሚኖሩት ሰዎች የምናደርገውን አቅርቦት ፈጽሞ ይለውጣል ማለት ነው። መድኃኒቶችን ለማግኘት ብዙ ከመጓዝ ሄደው ከመውሰድ በብዛት ለማስቀመጥ ጥረት ከማድረግና አንዳንዴም ላይሰሩ የሚችሉ መድኃኒቶችን ከመውሰድ ይድናሉ ማለት ነው።
የኤድስ በሽተኞች የመርፌ ሕክምና ሲያገኙ የሕክምና ዋጋ ይቀንሳል። ያም ሲባል ግን ገና ብዙ መሰራት ያለባቸው ነገሮች አሉ። አቻምና 2 ሚሊዮን የሚሆኑ አዲስ የኤችአይቪ በሽተኞች ታይተዋል። ከ13 ሚሊዮን በላይ የሚሆኑ ልጆች ከኤድስ ጋር በተያያዙ በሽታዎች እናት ወይም አባት ወይም ደግሞ እናትና አባታቸውን አጥተዋል። የተባበሩት መንግስታት ድርጅት የቀየሰው የሚሌኒየም የልማት ግብ በያዝነው ዓመት የጊዜ ገደቡ ሲያበቃ በዘላቂ የልማት ግብ ይተካል። አዲሱ ግብ እንዲፈጸም የሚፈለገው እንደ አውሮፓ አቆጣጠር በ2030 ዓመተ ምህረት ሲሆን ዓላማው የኤድስ በሽታን ሙሉ በሙሉ ለማጥፋትና ሁሉም የኤድስ በሽተኞች የሕክምና ተደራሽነት እንዲኖራቸው ማድረግ ነው።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የማክሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ነው የምታገኙን። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማ።
ዛሬ ያለኝ አስተያየት እናንተ ለሁላችሁም ሰራተኞች ነው። ትንሽ ችግር አለባችሁ በመታነቡበት ጊዜ ተዘጋጅታችሁ የምትመጡ አይመስለኝም። በጣም ትንተባተባላችሁ ዜና ስታነቡ። ቀኑን እንኳን በትክክል መናገር አትችሉም። የተሳሳተ ቀን ነው መሰጡት። መጀመሪያ ለስታስተዋውቁ ትንሽ ጥንቃቄ ብትወስዱና ማንበቡን ከመጀመራችሁ በፊት 1-2-3 ጊዜ የሚሆን ብታነቡት ጥሩ ነው። ከዛ በላይ ደግሞ የሚጠብቁና የሚላሉ ቃላቶች አሉ። እነዛንም እንዴት እንደሚጠብቅ እንዴት እንደሚላላ ራሱ ተናገሩ። ይሄ ሁሉ እንጃ ከበሰላችሁ ዜና አንባቢዎች የሚጠበቅ አይደለም። ብታሻሽሉት መልካም ነው እላለሁ። ከዚሁ ከዋሽንግተን ዲሲ ነው የምደውለው። እንግዲህ ፕሮግራማችሁን ተሻሽሎ ለመስማት እንጠብቃለን። አመሰግናለሁ።
ጤና ይስጥልኝ ቪኦኤ። አስተያየት ለመስጠት ነበረ። አስተያየቴ ለሰለሞን ክፍሌ ስፖርት ፕሮግራም አዘጋጅ ነው። ስለ ቱር ደ ፍራንስ አንስቶ ነበረ ዜናው ላይ። ሆኖም በ102 ዓመት የቱር ደ ፍራንስ ታሪክ ውስጥ ለመጀመሪያ ጊዜ በጥቁር ተገኝቶ የተገኘውን ውጤት በሁለት መድረኮች ላይ ኤርትራዊ ዳንኤል ተክለሃይማኖት ያስመዘገበውን ውጤት ሳይገልጸው በመቅረቱ ሲኤንኤን የዓለም ሚዲያዎች በጋ የገለጹት እና በጣም የመጀመሪያ ታሪክ የተሰራበትን ውጤት ባለመግለጹ ትንሽ ትዝብት ውስጥ ጥሎታል። አመሰግናለሁ። ዳንኤል ሊንክ ቶሮንቶ።
ጠናስልኛ አሜሪካ ድምጽ አዘጋጆች እንደምናችሁ። ስሜ መስን ይባላለሁ። ምደውለው ከዚህ ካሊፎርኒያ ነው። ቅዳሜ ዕለት በአድማጮች መልእክት ነው በፕሮፌሰር አለማየሁ የሰጡትን ትንታኔ በተመለከተ ነው። ትንታኔው አቀራረባችሁ ጥሩ ነው። የአድማጮችም ለሚጠይቋቸው ጥያቄዎች መልስም በትክክል እየሰጡ ናቸው። እኔ እንዲያው ሚዛናዊ ለማለት ፈልጌ ነው። ለአድማጮቹ ለሚሰማው ሰው ሚዛናዊ ለማለት ፈልጌ ነበር። ለነገሩ እናንተም ሌላም ሰው ጋብዛችሁ በወቅቱ አልተገኙላችሁም። በተቻላችሁ መጠን ሚዛናዊ ለማድረግ እየጣራችሁ ነበር ማለት ነው። ምክንያቱ ሰውየው አልመጡም ማለት ነው፣ የሚቀርቡ ሰውየው። ነገር ግን ፕሮፌሰሩ የሚያገድሉት ወደ ተቃውሞ ነገር ነው። ምክንያቱም እኔ ብዙ ጊዜ እሳቸውን ጽሑፍ አነባለሁ። በኢትዮ ሚዲያ በሚጽፉት ነገር በሙሉ የመንግስት ተቃዋሚ ናቸው። ራሳቸው በሚፈልጉት አቅጣጫ ነው ነገሩን ትንታኔ የሚሰጡ። እስቲ በተቻላችሁ መጠን የእሳቸውን እንደተጠበቀ ሆኖ ነገር ግን ሌላ ደግሞ በተጨማሪ ይህንን ነገር የፕሬዚዳንት ኦባማ የሚሄዱበትን ትንታኔ የሚያደርግ ሰው የተማረ ሰው ማለት ከፖለቲካ ከማንም ከደጋፊ ማለት ከመንግስት ወገን ያለ ትንታኔ የሚሰጡ ብስጋ ብዙና ስለ ኦባማ የሚሄድ ይበልጥ ትንታኔ ቢሰጡ ሚዛናዊ ያደርገዋል።
ለአስተያየቶቻችሁ ሁላችሁንም እናመሰግናለን። ሌሎች አድማጮቻችንም የምናጋራችሁ ሐሳብ አለን አስተያየት አለን ካላችሁ በስልክ ቁጥራችን 202-205-9942 የውስጥ መስመር 14 በመጫን መልእክቶቻችሁን ማኖር ትችላላችሁ። በኢሜይል ደግሞ መልእክት ለመላክ ለምትፈልጉ horn@voanews.com ነው። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ወደ ሁለተኛው አጋማሽ ስንሸጋገር ደግሞ አድማጮቻችን ንግድና ምጣኔ ሀብት ነው ተከታዩ።
ከዚያ በፊት የምሽቱን ዋና ዋና ዜናዎች አሰምተናችሁ ይሆናል ወደ ንግድና ምጣኔ ሀብት የምናልፈው። ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ለማገድ የታለመና በአጸፋውም ኢራን የተጣለባትን ማዕቀብ የሚያነሳ ስምምነት ዛሬ በቪየና ጸድቋል። ዋናው የምሽቱ ዜናችን ይሄ ነው።
በደቡብ ምዕራብ ሶማሊያ ባኮል ክልል በአልሸባብ አማጽያንና በኢትዮጵያ ወታደሮች መካከል ግጭት መካሄዱ ተገልጿል። ግጭቱ የተቀሰቀሰው የአልሸባብ አማጽያን በኢትዮጵያ ኮንቮይ ላይ ጥቃት ካካሄዱ በኋላ ነው ተብሏል።
የሶማሊያ መንግስት በህንድ ውቅያኖስ የባህር ክልሏ የምትጨቃጨቃትን ኬንያን በዓለም አቀፉ የፍትህ ፍርድ ቤት ክስ እንደመሰረተችባት ተሰማ።
አድማጮች አሁን ምሽቱን የደረሰን ዜና አለ። ከኢትዮጵያ የመጣ ነው። ሰማያዊ ፓርቲ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የሚገኙ አባላቱና ደጋፊዎቹ እየታሰሩ መሆናቸውን ገልጿል። የሚካሄደው እስር ህገ ወጥና በማናለብኝነት የሚፈጸም ድርጊት ነው ያለው የሰማያዊ ፓርቲ እስሩ በአስቸኳይ እንዲቆም ጠይቋል። መለስካቸው አመሃ የማምሻውን የወጣውን የፓርቲውን መግለጫ ተከታትሏል።
ፓርቲው ባወጣው መግለጫ እንዳተተው የ2007 ዓ.ም ጠቅላላ ምርጫ ከተፈጸመ ማግስት ጀምሮ በምርጫው በንቃት ሲሳተፉ የነበሩና በአስተሳሰባቸው በህዝብ ዘንድ ተቀባይነት ያላቸውን ዜጎች በማናለበኝነት መደብደብ፣ ከሥራ ማፈናቀል፣ ማሰር፣ ማሸማቀቅና መግደል ያገዛዙ ዋና መገለጫ ሆኗል ይላል ሰማያዊ ፓርቲ በጽሑፍ ያሰራጨው መግለጫ። አሁን በጸጥታ ኃይሎችና በፖሊስ በአባሎቻቸው እየተፈጸመ ነው ያሉትን ድርጊት በእጅጉ የሚያሳፍርና በአይን የሚታይ ባይሆን ኖሮ ድርጊቱን ለማመን ያስቸግራል ያሉት የፓርቲው ሊቀመንበር አቶ ይልቃል ጌትነት በአንዳንድ ስፍራዎች ተፈጽሟል ያሏቸውን እስሮች በምሳሌነት ይጠቅሳሉ።
አሁን ሰሜን ሸዋ ያሉ 3 እጩዎቻችንና ሌሎች 2 አባላትን ጨምሮ 5 ሰዎችን ቤታቸውን ፈትሸው ቤታቸው ውስጥ ያሏቸውን እንደ ላፕቶፕ ኮምፒውተር፣ የእጅ ስልክና የመሳሰሉትን ነገሮች ሁሉ ወስደው የት እንደወሰዷቸው ሳናቅ አሁን ሐምሌ 5 ነው ያሰሯቸው። ዛሬ ላይ አዲስ አበባ ማዕከላዊ የሚባለው የምርመራ ቦታ ላይ እንዳሉ አንዳንድ ጥቆማዎች ያሳዩ። ከባህር ዳር አካባቢና ከምዕራብ ጎጃም ደግሞ ሽንዲ ተብሎ በሚጠራ ወንበርማ ወረዳ ውስጥ ያሉ 3 እንደዚሁ እጩ የነበሩ የፌዴራል ምክር ቤትና የክልል ምክር ቤት እጩ የነበሩ ሰዎች ናቸው። ሌሎች ደግሞ የአንድነትና የመያድ አባላት የነበሩትን 5 ሰዎች ባህር ዳር በምርመራ ላይ ካቆዩ በኋላ አሁን ወደ ዋናው ማረሚያ ቤት አዘዋውሯቸዋል።
እንዲህ ያሉ እስሮችና ሌሎች ማዋከቦች የሚፈጸሙት ከመሃል ርቀው በሚገኙ የሀገሪቱ ክፍሎች ብቻ እንዳልሆነና በሀገሪቱ ዋና ከተማ በአዲስ አበባም እየተፈጸመ ነው ያሉትንም ድርጊት አቶ ይልቃል ይዘረዝራሉ።
እዚህም አዲስ አበባ ላይም እንደዚሁ የኛው የምክር ቤት አባል የሆነው ደብሬ አሸናፊ፣ የዲስፕሊን ኮሚቴ አባል የሆነውን መርከቡ ኃይሌ አናናያን እና ሌሎችንም 3 ወጣቶች አድርገው 6 ሰዎችን በዚህ 2-3 ቀን ውስጥ አስረዋል። በተለያየ ፍርድ ቤትም እነዚህን ሰዎች ያቀረቧቸው በተለይ አዲስ አበባዎቹን ትናንትና ጠዋት እነ ደብሬ አሸናፊን መናገሻ ፍርድ ቤት ያቀረቧቸው ለክስ የሚበቃና ምንም አይነት መረጃ የለም ይህንን ነገር አላይም ብሎ የመናገሻ አንደኛ ደረጃ ፍርድ ቤት አሰናበተው። በዛ ሁለትና ሰዓት እንደገና ከጥቂት ጊዜ በኋላ አራዳ ፍርድ ቤት ወሰዷቸው። ያም እንደገና ይሄንን ጉዳይ ላይ አልችልም ለክስም ያበቃ ነገር የለም ብሎ መለሰው። ከዛ በኋላ በዛው ሰዓት በዛው ቀን በወደማታ አካባቢ ሰባራ ባቡር በተለምዶ በሚባል አካባቢ ባለ ፍርድ ቤትም እንደዚሁ እነዚህን ሰዎች ያቀረቧቸው።
አቶ ይልቃል እንደሚሉት ሰባራ ባቡር የሚገኘው ፍርድ ቤትም ለፖሊስ ተጨማሪ ቀን ሰጥቶ ለሐሙስ ሐምሌ 9 ቀን እስረኞቹን ይዞ እንዲቀርብ ትዕዛዝ ሰጥቷል። ይሁንና ታሳሪዎቹ ዛሬ ቀርበው የነበሩ ሲሆን ፍርድ ቤቱ የተያዙበትን ምክንያት በቂ ሆኖ እንዳላገኘው ለፖሊስ በግሳጼ መልክ መግለጹን አቶ ይልቃል ይናገራሉ። ፓርቲው ያሰራጨው የጽሑፍ መግለጫም እንዲህ አይነቱ ሕገ ወጥና የማናለብኝነት ድርጊት በአስቸኳይ እንዲቆም ሰማያዊ ፓርቲ አሁንም አጥብቆ ይጠይቃል ይላል። አቶ ይልቃል በተለይ ለቪኦኤ በሰጡት ቃል እንደገለጹት በቅርቡ በደብረ ማርቆስ ከተማ የተገደሉት የሰማያዊ ፓርቲ አባል አቶ ሳሙኤል አወቀ ገዳይ የተፈረደበትን ፍርድ አይቀበሉትም። በእርሳቸው አባባል ገዳይ አባሪዎች አሉት እየተባለና አባሪዎቹ ሳይያዙ፣ በሌላ በኩል ደግሞ ሟች እንደተገደለና የፖሊስ ምርመራ ውጤት ምን እንደሚመስል ገና ሳይታይ ታላላቅ የመንግሥት ባለሥልጣናት አቶ ሳሙኤል ከጥብቅና ሙያው ጋር በተያያዘ ከደንበኛው ጋር ጠብ የነበረው እንደሆነና ግድያውም ከዚህ ጋር የተዛመደ ነው በማለት ቀድመው ዳኝነት የሰጡ መሆናቸውን በማስታወስ በተጨማሪም ፍርዱ በ15 ቀን ውስጥ መሰጠቱም ፍትሐዊነቱን እጅግ አጠራጣሪ ያደርገዋል ካሉ በኋላ ጊዜና ታሪክ ምስጢሩን ያወጣዋል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ተከታዩ ዝግጅታችን ንግድና ምጣኔ ሀብት ነው።
የኢትዮጵያ የሕዝብ ተወካዮች ምክር ቤት ባለፈው ሳምንት የመጪውን ዓመት የ2008 ዓመተ ምህረትን የሀገሪቱን መንግስታዊ በጀት አጽድቋል። በዚህም መሰረት የመጪው ዓመት በጀት ከ50 ከመቶ በላይ ጉድለት ይታይበታል። ከያዝነው ዓመት በጀት ጋር ሲነጻጽር ደግሞ የ45 ቢሊዮን ዶላር ጭማሪ ይስተዋላል። በጀት ትላልቅ ቁጥሮችን የያዘ አሃዝ ነው ይለናል የንግድና ምጣኔ ሀብት አዘጋጅ ሄኖክ። ሆኖም በእናንተ በአድማጮች በሸማቾች ኪስ ምን አይነት በጎና አሉታዊ ተጽዕኖዎች እንደሚያስከትል አንድ የምጣኔ ሀብት ጉዳዮች ጸሐፊን ለትንተና ይዟል። የፎርቹን ጋዜጣ የርዕሰ አንቀጽ አዘጋጅ ጌታቸው ተክለ ማርያም ነው ትንተናውን የሚሰጠን።
ከሀገር ውስጥ መንግስት ይበደራል ብለን በምናስብበት ሰዓት አማራጮቹ የተወሰኑ ናቸው። አንድም በሀገር ውስጥ ካሉት የፋይናንስ ተቋማት ብድር ሊወስድ ይችላል። ከዛ ውጪ የመንግስት አትራፊ የሚባሉት የመንግስት ድርጅቶች በአመቱ ውስጥ ካተረፉት ብር የተወሰነውን ወደ መንግስት ፈሰስ እንዲያደርጉ ይደረጋል። ከዛ ውጪ ያለውን እንግዲህ ከብሔራዊ ባንክ አዲስ ገንዘብ ማተም የሚሞላ ገንዘብ የሚሆነው እንግዲህ አሁን ይሄ የሚታተመው አዲሱ ገንዘብ ማለት በትክክለኛ የኢኮኖሚ መሰረት ላይ የሚቀመጥ ባለመሆኑ የተነሳ ወዲያውኑ ወደ ኢኮኖሚ ውስጥ የሚገባ አዲስ ገንዘብ ነው የሚሆነው። ይሄ ማለት እንግዲህ በኢኮኖሚ ትርጓሜ ሲንት እንመለከተው ወይንም ደግሞ በሸማቹ እይታ የምንመለከተው ሰዓት አዲሱ ገንዘብ ወደ ኢኮኖሚ ውስጥ ገባ ማለት ብዙ ገንዘቦች ትንሽ የሆነ ወይንም ደግሞ ጭማሪ ያልታየበትን ሸቀጣሸቀጦች ማባረራቸው ስለማይቀር የዋጋ ውድነቱን መጨመሩ አይቀርም። ስለዚህ እንግዲህ ከሸማቾች አንጻር ያለው ማለት ከተጠቃሚዎች አንጻር ያለው ጠቅላላ ጫና የሚሆነው ምንድን ነው? ይሄ አዲሱ ገንዘብ በአጠቃላይ ወደ ዋጋ ውድነት የመቀየር እድሉ ከፍ ያለ ነው። አሁን የኢትዮጵያ ኢኮኖሚ እንግዲህ ወርሃዊ የሆነው የዋጋ ውድነት ካለፈው ወር አንጻር ሲታይ ያሉት መሰረታዊ የሸማቾች ዋጋዎች ልዩነቶች ወደ 9.1% አካባቢ ደረጃ ነው ያሉ። እንግዲህ ይሄ አዲስ ገንዘብ ወደ ኢኮኖሚ ውስጥ ገባ ማለት እንግዲህ የዋጋ ውድነቱ በወራት ልዩነት ውስጥ ራሱ ከፍ እያለ ይመጣል ማለት ነው። ይሄ እንግዲህ ለሸማቹ የራሱ የሆነ ጫና ማሳደሩ አይቀርም። ከዛ ውጭ ሸማቹ ጋር እንዴት ይደርሳል በምንል ሳ መንግስት እንግዲህ ከፋይናንስ ተቋማትም ሆነ ከጠቅላላ አገር ሀገራዊ ኢኮኖሚው ብድር ተበደረ ማለት የግል ባለ ሀብቶች ወይንም ደግሞ በግል የግል ሴክተሩ በአጠቃላይ ሊያገኘው የሚችለው ብድር መጠን ይቀንሳል። ለምን ብንል ከመንግስት ጋር ተወዳድሮ ብድር የማግኘት እድሉ ዝቅተኛ ስለሆነ። ይሄ ማለት እንግዲህ የግል ባለ ሀብቶች የያዟቸው ፕሮጀክቶች ወይንም ደግሞ ያቀዷቸው የልማት የመስፋፋት ራሳቸውን የማሳደግ ድርጅቶቻቸው ላይ እናወጣዋለን ያሉትን እቅድ በአጠቃላይ እንዳያከናውኑ የራሱ ጫና አለ። እንግዲህ ወደ ሸማቹ ይሄንን ስንተረጉመው በግል ባለ ሀብቶቹ የሚፈጠረው የሥራ ዕድል በአመት ውስጥ የሚቀንስበት ዕድል ይኖራል ማለት ነው። የግል ሄክተሩ ያደረገ ካለው ሥራ የማስገኘት ዕድል አንጻር ስንመለከተው ደግሞ በግል ሴክተር ውስጥ የሚኖሩት አዳዲስ የሥራ ዕድሎች ይቀንሳሉ ማለት ነው ከዚህ አንጻር። ስለዚህ ወደ ሸማቹ እንግዲህ ስንተረጉመው የሚኖረው ትርጓሜ ይሄ ነው የበጀት ልዩነቱ።
እንግዲህ በርዕሰ አንቀጻችሁ በዝርዝር ደግሞ የተመለከታችሁትና ከፊት ለፊትም በካርቱን ስዕል ያስቀመጣችሁት አለ። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የሚመስሉ ሰው ትልቅ ሱፍና ከረባት የተንጠለጠለ ግድግዳ ላይ የተንጠለጠለ ሱፍ ውስጥ ለመልበስ ይዘጋጃሉ። ጂቲፒ 2 የእድገትና ትራንስፎርሜሽን እቅድ ሁለተኛው መርሃ ግብርን ይመስላል። እንዲያው በአጠቃላይ ይህንን ሐሳብም የተለያዩ የዓለም አቀፍ የገንዘብ ድርጅት IMF እና የዓለም ባንክም የኢትዮጵያ መንግስት በትላልቅ ግዙፍ በሆኑ የመሰረተ ልማት ግንባታዎች ተጠምዷልና ይሄ የሚፈጥረው አስቀድመህ የገለጽከው በግሉ ዘርፍ በኩል በሀገር ውስጥ ብድርን ጨርቆ የመያዝ ሁኔታ ሊፈጥር ይችላል። ሁለተኛ ደግሞ እንግዲህ የኑሮ ውድነትን ሊያስከስት ይችላል ይላሉ። እንደው እስኪ ስለ ስዕሉ አብራራልንና በዚህ ስዕል ልታሳልፉት ያሰባችሁት የምጣኔ ሀብት መልእክት ምንድን ነው?
በጠቅላላው አሁን ከርዕሰ አንቀጹም ወይንም ደግሞ ርዕሰ አንቀጹም እንዲወክል ከተሰራው የካርቱን ስዕል ለማመልከት የሚቻለው ነገር ምንድን ነው? በጠቅላላው አገሪቱ ውስጥ እንግዲህ ትልልቅ የሚባሉ ፕሮጀክቶች እየተካሄዱ ነው። የመንግስት እቅድም ደግሞ እየተለጠጠ እየመጣ ነው። እየተለጠጠ በመጣ ቁጥር ደግሞ ከኢኮኖሚ መሰረታዊ መዋቅራዊ የሚባሉት ሁኔታዎች ጋር እየተናበበ ነው መቀጠል የሚኖርበት። የመንግስት እቅድ እንግዲህ መለጠጥም ካለበት መለጠጥ የሚገባው በኢኮኖሚያዊ እውነታዎች ላይ ተመስርቶ ነው መሆን ያለበት። አሁን በእውነታው በምንሄድበት ሰዓት ሁለት ነገሮች ናቸው እንግዲህ በእቅዱ ላይ ወይንም ደግሞ አሁን በሚካሄደው ሁለተኛው የእድገትና የትራንስፎርሜሽን እቅድ ላይ ሁለት ነገሮች የየራሳቸውን ተጽዕኖ ለማሳደር ሲፋጩ ይስተዋላል። በአንደኛው በኩል ያለው ኢኮኖሚያዊ እውነታዎች ናቸው። በሀገር ውስጥም ሆነ በውጭ የኢትዮጵያን ኢኮኖሚ መዋቅራዊ ሁኔታዎች የሚወስኑት እውነታዎች የራሳቸው የሆነ ተጽዕኖ በእቅዱ ላይ ለማሳረፍ የሚሞክሩበት አቅጣጫ አለ። ከዛ ውጭ ደግሞ እንግዲህ አሁንም ያለንበት ይሄኛው አጋጣሚ ገዢው ፓርቲ በጠቅላላ የፌዴራሉንም ሆነ የክልሎችን የስልጣን ወንበሮች የተቆጣጠረበት ሁኔታ ስለሆነ ያለው ከህብረተሰቡ የሚጠበቅበት ከፍ ያለ ነገር አለ። እሱን ለማሟላት እንግዲህ የፖለቲካ ቁርጠኝነት ቢኖረውም ግን ፖለቲካዊ እይታዎቹ ደግሞ ኢኮኖሚያዊ እውነታዎቹ ላይ የራሳቸውን የሆነ ጫና ለማሳደር ሲፋጩ ይስተዋላል እና በኢኮኖሚ እውነታዎችን በፖለቲካ ፍላጎቶች መካከል የሚደረግ ፍጭት አለ በእቅዱ ላይ ተጽዕኖ ለማሳረፍ። እንግዲህ አሁን ርዕሰ አንቀጹን የሚለው ምንድን ነው? ኢኮኖሚያዊ እቅድ መመራት ያለበት በኢኮኖሚያዊ እውነታዎች ነው። ፖለቲካዊ እውነታዎች የራሳቸው የሆነ ተጽዕኖ አያሳድሩም ማለት አይደለም። ግን ደግሞ ኢኮኖሚያዊ እውነታዎችን ከተፈላጊ ወይም ደግሞ እውነታዎቹ ከሚናገሩት በላይ መለጠጥ የሚችሉ ከሆነ ግን ትልቅ የሆነ በኢኮኖሚውም ሆነ በፖለቲካው ላይ የሚያሳድሩት የራሳቸው የሆነ ጫና እኖሩ አይቀርም። ስለዚህ እንግዲህ ከመንግስት በአጠቃላይ የሚጠበቀው ኢኮኖሚያዊ እውነታዎችንና ፖለቲካዊ አንድምታዎችን አጣጥሞ እውነታን መሰረት ያደረገ የኢኮኖሚ እቅድ ማዘጋጀትና አመራሩንም በዛው መልኩ ማስኬድ ይገባል የሚል እይታ ነው በአጠቃላይ በርዕሰ አንቀጹ ለማስተላለፍ የተሞከረው።
የፎርቹን ጋዜጣ የርዕሰ አንቀጽ አዘጋጅ ጌታቸው ተክለማርያም ለሰጠህን ማብራሪያ አመሰግናለሁ።
እኔም አመሰግናለሁ።
የንግድና ምጣኔ ሀብት ዝግጅትና የተከታተላችሁት የፎርቹን ጋዜጣ ርዕሰ አንቀጽ አዘጋጅ ጌታቸው ተክለ ማርያምን እናመሰግናለን። በመግቢያው ላይ ያስቀመጥነው የኢትዮጵያ የበጀት መጓደል ከ50 ከመቶ በላይ ጉድለት እንደሚታይበት በያዝነው ዓመት ደግሞ ካለው በጀት ጋር ሲታይ የ45 ቢሊየን ብር ተጨማሪ እንደተስተዋለበት ለማስተካከል እንሻለን። ወደ ተከታዩ ኤዲቶሪያል እንለፍ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ደቡብ ሱዳን ባለፈው ሳምንት ሐሙስ አራተኛውን ዓመት የነጻነት ቀን ባከበረችበት ወቅት ክብረ በዓሉ ደብዛዛ ነበር። የደቡብ ሱዳን ሕዝብ ከበርካታ አስርት ዓመታት የእርስ በርስ ጦርነት በኋላ ነው ከሰሜኑ አስተዳደር ተለይቶ ለመኖር ድምፅ የሰጠው። በዚሁ መሠረት ከፍተኛ ተስፋ የተጣለባት አዲሲቱ የዓለም ሀገር እንደ አውሮፓ አቆጣጠር ጁላይ 9 2011 ዓ.ም ተወለደች። በነጻነት ማግኘቱ የተፈጠረው የደስታ ስሜት ግን ብዙም አልቆየ፣ ወደ ሐዘን ተለወጠ። ምክንያቱም በዚያች ምስራቅ አፍሪካዊት ሀገር ግጭቶች በመቀጠላቸው። ግጭቶቹ ከጀመሩ ይኸው ከአንድ ዓመት ተመንፈቅ በላይ ሲሆን በሺዎች የሚቆጠሩ ሰዎች ተገድለዋል፣ 2 ሚሊዮን የሚጠጉ ሌሎች ተፈናቅለዋል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። በእነዚህ ግጭቶች ሁለቱም ማለትም መንግሥትና ተቃዋሚዎች ናቸው ሕፃናትን ጨምሮ በሲቪሎች ላይ አሰቃቂ ወንጀሎችን የሚፈጽሙት። የፕሬዚደንት ሳልቫኪርና የምክትላቸው ሪክ ማቻር እንዲሁም የጋሻ ጃግሬዎቻቸው የግል ኃላፊነት ነው ግጭቶቹን ማብቃት። አሁን የተፈጠረውን ሰው ሠራሽ ቀውስ የማብቃቱ ኃላፊነት ያለው በእነርሱ ላይ ይሆናል። የሁለቱ ተቀናቃኝ ኃይሎች መሪዎች ብቻ ናቸው ሁከቱን ማብቃት የሚችሉት። ያ ሳይሆን ቀርቶ ግን በጣም ለተራዘመ ጊዜ ለራሳቸው የግል ሥልጣንና ሀብት ሲሉ በመፍትሔዎች ላይ መስማማቱን አልመረጡም። በዚህ መሃል እየተሰቃየ የሚገኘው ደግሞ የደቡብ ሱዳን ሕዝብ ነው። ግማሽ ያህሉ የደቡብ ሱዳን ሕዝብ በአሁኑ ወቅት በሕይወት ለመቆየት የዓለም አቀፉን እርጥባን ይፈልጋል ካለ በኋላ የቪኦኤ ርዕሰ አንቀጽ በመቀጠል በውጊያው መሃል መንግሥት የዜጎቹን ደህንነት መጠበቅ ባለመቻሉ ሕጋዊነቱን አጥቷል። ዲሞክራሲያዊ ሂደቱ እንዲገለበጥ ከማድረጉም በላይ የሥልጣን ዘመኑን ብቻውን በማናለብኝነት አራዝሟል። አሁን ደግሞ ሁለቱም ማለት መንግሥቱና ተቃዋሚዎች በድርድር ሰላማዊ መፍትሔ ማምጣት አልቻሉም። ሁከቱ በቀጠለ ቁጥር ደግሞ በደቡብ ሱዳናውያን ሕይወት ላይ መጥፎ ጠባሳ ይጥላል፣ የመላ አካባቢውን መረጋጋትም አደጋ ላይ ይጥላል። በእነዚህ ሁሉ ፈተናዎች መካከል የወደፊት ጎዳናው ግልጽ ነው። የሁከቱ መቀጠል መፍትሔ አይሆንም። የደቡብ ሱዳን ተፋላሚ ወገኖች በሙሉ በአስቸኳይ ወደ ሰላም ስምምነት መምጣት ይኖርባቸዋል። ሁሉንም አሳታፊ የሽግግር መንግሥት መመስረትም ይጠበቅባቸዋል። ያ ሲሆን መንግሥቱ ሕጋዊና የሁሉንም ሕዝብ ፍላጎት የሚያሟላ ይሆናል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል የነጻነት ተስፋው ገና አእምሮ ውስጥ አዲስ እያለ መሆን አለበት፣ የጥር ሰላሳውን ግጭቶች ለማስቆም የተደረሰው ስምምነት ሙሉ በሙሉ ተግባራዊ ማድረግ የሚገባው ለዘላቂ ሰላም መፈጠርና ከአራት ዓመታት በፊት ለተገባው ቃል ኪዳን ተግባራዊነት መሥራት ያለብን አሁን ነው ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ስርጭታችንን ለመከታተል በአጭር ሞገድ በ19 በ22ና በ25 እንደዚሁም ደግሞ በሳተላይት በናይል ሳት ታገኙናላችሁ። አስተያየቶቻችሁን ሁልጊዜም እንቀበላለን። አድማጮች በኢሜይል አድራሻችን horn@voanews.com አስተያየቶቻችሁን እንድታደርሱን እንጋብዛለን። በፌስቡክና በትዊተር ሁልጊዜ የምናሰናዳቸው ውይይቶች አሉ። በቪኦኤ አማሐሪክ ገብታችሁ ተከተሉን፣ ሐሳባችሁን አጋሩን። አስቀድመን ያቀረብነው የሕዝብ አስተያየት ነበረ፣ የአድማጮች አስተያየት። በዚያ አስተያየት የስፖርት ዘጋቢያችን ሰለሞን ክፍሌ በተለይ ቆንጅት አስቀድመን እንደሰማነው የኤርትራውያን ብስክሌተኞችን ጉዳይ ምን ነው አላነሳህም የሚል አስተያየት ቀርቦ ነበረ። በትናንቱ የስፖርት ዝግጅታችን ሰፋ አድርጎና አሳምሮ አቅርቦታል።
አድማጩ መለስ ብለው ሊያደምጡለት ይችላሉ።
መልካም። የትናንቱን ዝግጅታችንን ለመስማት ከፈለጉ ደግሞ ድረገጻችን፣ ሁልጊዜም ያለፏችሁ ዝግጅቶች ካሉ ተመልሳችሁ መመልከት ትችላላችሁ። ድረገጻችን voanews.com/አማሐሪክ ቪኦኤ ኒውስ አንድ ቃል ነው። voanews.com/አማሐሪክ ነው። አድማጮች ሙዚቃ እንጋብዝ። አሁን ቆንጅት
አድማጮቻችን ፈታ ይበሉ እያለች ነው ሲሆን ጋብዢ በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን ሐኪሞን ይጠይቁ አሉላ ከበደ።
አንጎላችን ውስጥ እያንዳንዱ የሰውነት ክፍል የሚያቀርባበር ክፍል አለው፣ ጠቅላይ መምሪያ አለው። እና ለምሳሌ እግርና እጅን የቀኙ ሰውነታችን በኩል ያለውን እግርና እጅን የሚቆጣጠሩት በግራ በኩል ያሉት የነርቭ ሴሎች ናቸው። እና ይሄ ደም ቧንቧ በሚዘጋበት ጊዜ ግለሰቡ እጁ ወይም እግሩ ሊደክምበት ይችላል ማለት ነው። እና እንደ ሁኔታው እንደ ክብደቱ በጣም ትልቁን የደም ስር ትልቅ የረጋ ደም ከዘጋው በግራ በኩል እንዳለ ግራ ግማሽ ጎኑን ሰውነቱን ሊያደክመው ይችላል ማለት ነው። ለምሳሌ እንበል በግራ በኩል ከሆነ የፈሰሰው የቀኙን የሰውነት ክፍል እጁንም እግሩንም ሊያደክመው ይችላል ማለት ነው።
ከቁጥጥር ውጪ የማይታዘዝ ሊያደርገው
ይችላል ማለት ነው። እንደ ቦታው ነው።
ጊዜያዊ ነው ይሄ ወይስ በዘላቂም ያን አይነት ሁኔታ ሊያስከትል ይችላል?
ይሄ የሚገርም ነው። አንዳንድ ሰው እንደዚህ ለምሳሌ የመርጋት ደሙ ረክቶ ትልቁንም ቧንቧ እንኳን ዘግቶ መናገር አቅቷቸው እግራቸውን እጃቸውንም ማንቀሳቀስ አቅቷቸው ከዛ የሚድኑ ሰዎች አሉ። እና ይሄ መቼ ነው? ወዲያውኑ ሰውየው ደሙ መርጋቱን ገና የግለሰቡ ደም እንደረጋ ወዲያውኑ ወደ ሆስፒታል ከሄደ እና ያ ሆስፒታል ደግሞ ማንጎል ውስጥ ያለውን የረጋ ደም ለመፈረካከስ የሚችል መድኃኒት መጠቀም ከቻለ ሆስፒታሉ ያ መድኃኒት ካለው ከዛ ግለሰቡ የተሻለ ሊድን ይችላል ማለት ነው። በቶሎ ከተወሰደ ነው። ግን ሌላው በአጋጣሚ ሆነ ደግሞ በአጠቃላይ ከስትሮክ ውስጥ ምናልባትም እስከ 20% ከእንቅልፍ ሲነቁ ነው የሚታወቀው። ግለሰቡ ለእንቅልፍ ይተኛል ወይም ትተኛለች፣ ከዛ ጠዋት ሲነሳ ምልክት ሊታይ ይችላል ማለት ነው። ወይ እጁ ሊታዘዝ ይችላል፣ ወይ እግሩ ሊታዘዝ ይችላል፣ ወይም መናገር ሊያቅተው ይችላል ማለት ነው ግለሰቡ። እና ይሄ አሁን አንዱ ጥናት እየተደረገበት ያለው ነገር ይሄ ትልቅ ቁጥር ነው። 20% ስትሮክ ሲነቁ የሚታየው እሱ እንግዲህ በስንት ሰዓት ነው? ምን ያክል በፊት ነው? ይሄ አስቸጋሪ ነው ለማከም። ምክንያቱም ዋናው ይሄ የረጋውን ደም የሚያፈረካክስ መድኃኒት መሰጠት ያለበት በአጭር ጊዜ ውስጥ ነው። ምናልባት በግማሽ ሰዓት ውስጥ ወይም በአንድ ሰዓት ውስጥ በቶሎ ከደረሰ መድኃኒቱ ይሰጣል ማለት ነው። ይሄ አንዱ ነው። በእርግጥ ጥንቃቄ መደረግ ያለበት የረጋ ደም መሆኑን ሐኪሙ መገመት አለበት። የዘጋው ሌላ መንስኤ ከሆነ ሕክምናውም ይለያል። ለማንኛውም ለመመለስ አንዳንድ ሰዎች ሙሉ ለሙሉ የሚድኑ አሉ፣ አንዳንድ ሰዎች ደግሞ ጊዜ የሚፈጅ አለ እና ዋናው ምን ያክል ቶሎ ታክሟል ነው፣ ምን ያክል በቶሎ መድኃኒት አግኝቷል። ከዛ በኋላ ደግሞ ይሄ ሪሃብሊቴሽን የሚሉት ፈረንጆቹ ማለትም መታሻ እና እንደዚህ የስፖርት መስሪያ ያላቸው ሆስፒታሎች ወይም አንዳንድ ክሊኒኮች አሉ፣ እንዲህ መታሻ እንደዚህ ሪሃብሊቴሽን ፕሮግራም ያላቸው እነሱ ትልቅ ቦታ አላቸው። አንድ ሰው የረጋ ደም ችግር ከፈጠረበት በኋላ አንጎል ላይ የግለሰቡን ሰውነት መልሶ ወደ ድሮው ስራ ቦታ በአብዛኛው ለመመለስ ይሄ ፊዚካል ሜዲሲን ሪሃብሊቴሽን ትልቅ ሚና አለው።
ዶክተር ዮናስ የመጨረሻ እናድርግ። እንግዲህ ህክምናውን የሚመለከተው ነው ሁልጊዜ መደምደሚያችን ወይም የውይይታችን መቋጫና እንዲህ በአንጎል ውስጥ የሚከሰት የደም ቧንቧ መዘጋት እና የሚያስከትላቸው ሌሎች ተደራራቢ ችግሮች ህክምናቸው ምን ይመስላል? ቀደም ብለው ፈጥኖ አገልግሎቱ መስጠት በሚቻልባቸው የህክምና ተቋማት ሲኬድ ሊመጣ የሚችለውን ለውጥ ጠቀስ አድርገዋል። መሰረታዊ ህክምናው ምንድን ነው? በምን ላይ ያተኩራል?
መሰረታዊ ህክምናው ዋናው በተቻለ መጠን እንግዲህ ግለሰቡን ወደ ነበረበት የጤና ሁኔታ ለመመለስ መሞከር ነው። መናገር ካቃተው እንዲናገር ስፒች ፓቶሎጂስት የሚባሉ አሉ። ልክ አሁን እጅና እግር ሲደነዝዝ ወገሻ መታሻ እንዳለ ሁሉ ደግሞ ለንግግርንም መልሰው ለማምጣት ይህንን የሚያሰለጥኑ ሰዎች አሉ።
የአንደበት ወጌሻ እንደማለት
የአንደበት ወጌሻ ብለን እንግዲህ ልንለው እንችላለን። ጥሩ ተርግመዋል። ግለሰቡን ለምሳሌ እንበል አንዳንድ በከንፈር በምላስ የሚንቀሳቀሱ ነገሮችን እንደገና ያስተምራል። ፓፓ ፓፓ፣ ታታ ታታ፣ ካካካካ፣ ፓታካ ፓታካ እያሉ አሁን ይሄ እኔ የነገርኩ እነዚህ ሶስት ድምጾች ምርመራም ላይ የምንጠቀምባቸው ስፒች ፕራክሲያ ለመመርመር ነው እና
ያን ማለት ያቅተዋል። በችግር ውስጥ የገባው ሰው እሱን በመሞከር እንደ አዲስ በመለማመድ ነው ህክምና።
አዎ። እና ግን ትዕግስት ይፈልጋል፣ ብዙ ጥረት ይፈልጋል። ስለዚህ አንዳንድ ደግሞ የታመመ ሰው ትዕግስት የለውም እና ግን ትዕግስት ያላቸው ሰዎች ብዙ ጊዜ ሲሻላቸው ነው ያየሁት። እና ጊዜ ፈጅቶም ቢሆን የመሻሻል ሁኔታ እና 100% ወደ በፊቱም ባይመለስ ብዙ መሻሻል ሊያሳይ ይችላል። ሌላው ደግሞ ያው የደም መርጋት ለመከላከል የሚያስፈልግ እንደ አስፕሪን አይነት ይሰጣል። ይሄ ቤቢ አስፕሪን 81 ሚሊግራም፣ በጣም ትንሽ ናት። እሱ አስፕሪን ይሰጣል እና ከስትሮክ በኋላ በተለይ በመርጋት የተነሳ ከሆነ የሚጠረጠረው እና እዛ ሁሉ ፈተና ስቃይ በኋላ አስፕሪን ሲሰጣቸው አንዳንዶቹ እንደው እንዴ ይቺው ናት ወይ መድኃኒቷ የሚሉበት ሁኔታ አለ እና አስፕሪን ትልቅ ቁም ነገር ትሰራለች የደም መርጋትን ለመከላከል እና ሌሎችም ደግሞ የደም መርጋትን ሊከላከሉ የሚችሉ መድኃኒቶች አሉ፣ እነሱም ይታዘዛሉ። ስለዚህ የደም መርጋቱን መከላከል በተጨማሪ የድምጽ ወጌሻ ያላልከው እና የስፖርት መስራት መታሻ በማድረግ በዚህ የሰለጠኑ ሐኪሞች፣ ነርሶች፣ ፊዚካል ቴራፒስቶች አሉ። እነሱ ጋር በመስራት ነው እንግዲህ የግለሰቡ ጤና ሊሻሻል የሚችለው።
እንግዳዬ ዶክተር ዮናስ እንዳለገዳ የዚህ ፕሮግራም የብዙ ጊዜ ተሳታፊያችን ናቸው። ለጊዜያቸው አመሰግናለሁ። የአንጎል ውስጥ ደም እርጋትና የሚያስከትላቸው ችግሮች እንዲሁም የሕክምና አማራጮቹን ነበር የተከታተልነው። በሚቀጥለው ፕሮግራማችን በምን ይከሰታል፣ እንዴት ይከሰታል የሚለውን እንመለከታለን። በድጋሚ አመሰግናለሁ። ጊዜ ውስጥ ነኝ።
እናመሰግናለን አሉላ። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። አስቀድመን በመግቢያችን ኢራን የኒውክሌር ጦር መሳሪያ ባለቤት ከመሆን ለማገድ የታለመና በአጸፋው ደግሞ ኢራን የተጣሉባትን ማዕቀቦች የሚያነሳ ስምምነት ዛሬ በቪየና ጸድቋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ይህንን አስመልክቶ የኢራንን የኒውክሌር ጦር መሳሪያ ባለቤትነት የሚያስቆም ለዓለም ሰላም የሚያመጣ ሲሉ ገልጸውታል። በዚህ ጉዳይ ላይ የባለሙያ አስተያየት እንይዛለን ብለን ተነጋግረን ነበር። ሰዓቱ እያለቀ ነው። አሉላ ከበደ እዚህ ይገኛል። አሉላ ያነጋገርካቸው ባለሙያ አሉ? በተለይ በአፍሪካ በዓለም አቀፍ ግንኙነት ዙሪያ የሚሰሩ ባለሙያ ትክክልለጽልን።
እሺ ሄኖክ፣ አመሰግናለሁ። እንግዳይ የታሪክ መምህር የመካከለኛው ምስራቅ ጉዳዮች፣ በተለይ ዘመንኛው መካከለኛው ምስራቅ ይሉታል የእሱ ጉዳዮች፣ እንዲሁም የእስልምና ታሪክን በማጥናት የሚታወቃሉ። ዶክተር ሹመት ሺሻኝ በክሪስቶፈር ኒውፖርት ዩኒቨርሲቲ መምህር ናቸው። ከእሳቸው ጋር የመካከለኛው ምስራቅ የደህንነትና የጸጥታ ስጋቶች፣ ይሄ ስምምነት ቢሳካ የሚያስከትላቸው ለውጦች፣ የነዳጅ ገበያውን ጨምሮ ይመለከታል። የምጣኔ ሀብት ጉዳዮች አሉ።
በተለይ አፍሪካ ሀገሮችን የሚመለከቱ አሉ። በነዳጅ ሀብት የበለጸጉ እንደ ናይጄሪያ ያሉ ሀገሮች፣ እንደ አንጎላ ያሉ ሀገሮች ጥብቅ የሆነ ግንኙነት አላቸው ከዩናይትድ ስቴትስ መንግስት ጋር፣ ከዩናይትድ ስቴትስ ሕዝብ ጋር በተለይ በንግድና በምጣኔ ሀብት ዙሪያ እና ይሄ በምን አይነት መልኩ ተጽዕኖ ይኖረዋል የሚለውን ነው።
በትክክል በጥልቀት ይመለከቱታል። እሱን ሌሎች አሳሳቢ ጥያቄዎች አሉ እንደምታውቁት መካከለኛው ምስራቅ ውጥረት የሰፈነበት አካባቢ ነው። ሳውዲ አረቢያና እስራኤል ከፍተኛ ስጋት አላቸው የተለያየ ነው። ከዚህ ውሳኔ ጋር የመጡ የሚከሰቱ ሁኔታዎችን የሚቀበሉበት መንገድ ይለያል። በኢራንና በዩናይት ስቴትስ የፖለቲካ ጉዳዮችም በአገር ውስጥ ብዙ ፈተናዎችን ማለፍ ይጠበቅበታል። ይሄ ስምምነት እውን ተግባራዊ እስኪሆን ድረስ እሱን ሁሉ እንመለከታለን። እንግዲህ ለነገ ማደሩ ነው።
ጥሩ፣
በጣም እናመሰግናለን።
በነገው ዕለት ሌላም ቃል የገባ ነው ዝግጅት ነበረ። ባለፈው አርብና ቅዳሜ የቀረቡት እና ለጥያቄው መልስ ከአድማጮች የቀረቡ ጥያቄዎችን ካስተናገዱት ከፕሮፌሰር አለማየሁ ገብረ ማርያም ጋር የተደረገው ቀሪው ክፍል ይቀርባል ብለን ነበረ። እሱም እንግዲህ ምናልባት በነገው ዕለት
በነገው ዝግጅታችን ወይ በቀጣይ ዝግጅታችን የምናቀርበው ይሆናል። አድማጮቻችን፣ የምሽቱን ዋና ዋና ዜናዎች እናስታውሳችሁ። አስቀድመን የገለጽነውና የተነጋገርንበት በርካታ ዓመታት ከዘለቀ ዲፕሎማሲያዊ ጥረት፣ 2 ዓመታት ከጠየቀ ከፍተኛ ድርድር በኋላ ኢራንና 6ቱ የዓለም ሀያላን ሀገሮች ዛሬ ቪየና ላይ ቴህራንን የኒውክሌር ጦር መሳሪያ ባለቤት ከመሆን ለማገድ የታለመና በአጸፋውም ኢራን የተጣሉባትን ማዕቀቦች የሚያነሳ ስምምነት አጽድቀዋል።
በደቡብ ምዕራብ ሶማሊያ ባኮል ክልል ላይ በአልሸባብ አማጽያንና በኢትዮጵያ ወታደሮች መካከል ግጭት መካሄዱ ተዘግቧል። ግጭቱ የተቀሰቀሰው የአልሸባብ አማጽያን በኢትዮጵያ ኮንቮይ ላይ ጥቃት ካካሄዱ በኋላ መሆኑ ተነግሯል።
የሶማሊያ መንግስት በህንድ ውቅያኖስ ባህር በኩል የምትጨቃጨቅበትን ኬንያን በዓለም አቀፉ የፍትህ ፍርድ ቤት ክስ መስርታባታለች። ኬንያ የነዳጅ ኩባንያዎች ባህሩ ውስጥ ነዳጅና ጋዝ እንዲፈልጉ በመፍቀድ በባህር ክልል ላይ ጥሰት ፈጽማብኛለች ስትል ሶማሊያ ያቀረበችው ውንጀላን የዓለም አቀፉ ፍርድ ቤት የባህር ክልላችንን ያስምርልን ስትል ጠይቃለች።
የእዳ ብዛት የተጫጫናት ግሪክና የአውሮፓ ጎረቤቶቿ ሀገሮች ለሶስተኛ ጊዜ ከመንኮታኮት የሚያድናትን እርዳታ ሊያደርጉላት በተስማሙ በጥቂት ሰዓታት ውስጥ የዓለም የአክሲዮን ዋጋ ጠንከር ብሎ ውሏል። ትናንት የዩናይትድ ስቴትስ የአክሲዮን ዋጋ በ1% በላይ ሲጨምር፣ በአውሮፓና በእስያ ገበያዎችም ተመሳሳይ መነቃቃት ተስተውሏል።
አድማጮች፣ ለምሽቱ የያዝናቸው ዝግጅቶች እነዚሁ ናቸው። በስቱዲዮ ፕሮግራሙን የመራችልን ጽዮን ግርማ ስትሆን የዕለቱ ስርጭት አዘጋጅ ትዝታ በላቸው ናት።
እንዲሁም ስናስተናግዳችሁ ያመሸነው እኔ ቆንጂት ታዬና
ሄኖክ ሰማእግዜር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በ1 ሰዓት በቀዳሚው ዝግጅታችን፣ በ3 ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህና ደሩ። Voice